voice of America.
በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከነዚህ ውስጥ የበዛውን ቁጥር የሚይዙት በጦላይ ማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ጽፈት ቤት በጥር ወር መጨረሻ ለሀገር ውስጥ መገናኛ ብዙሃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ተከታዩን ዘገባ አጠናቅራለች።
በኦሮሚያ ክልል የተነሳውን ተቃውሞ ተከትሎ ከዚያም በአማራ ክልል ቀጥሎ በደቡብ ኢትዮጵያ አንድ ዓመት የዘለቀ ተቃውሞ አስተናግዳለች። እነዚህን ተቃውሞዎች ተከትሎ በሀገሪቱ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ከታወጀ አራት ወራትም ተቆጥረዋል። በዚህ ጊዜ ውስጥ የምን ያህል ሰዎች ሕይወት እንደጠፋ፣ ምን ያህል ሰዎች እንደቆሰሉ፣ ምን ያህል ንብረት እንደወደመና ምን ያህል ሰዎች እንደታሰሩ በገለልተኛ አካል ተጣርቶ የተነገረ ቁጥር እስካሁን የለም። መንግስት በተለያዩ ጊዜያት በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን አምኗል። ዓለም አቀፍ የሰብአዊ መብት ተሟጋቾች እስከ ህዳር 2008 ድረስ ባወጡት ሪፖርት የ500 ሰው ሕይወት ጠፍቷል ብለዋል። በአገር ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር በሺህ ቤት ያደርሱታል። ከተቃውሞና ከአስቸኳይ ጊዜ አዋጅ በኋላ የተረፉት ወደ እስር ቤት የተወሰዱ ናቸው። መንግስት በአስቸኳይ ጊዜ ኮማንድ ፖስቱ እዝ ስር ከ24000 በላይ ዜጎችን ማሰሩን መግለጹ ይታወሳል። እነዚህ እስረኞች ደግሞ ተሰጥቷቸዋል የተባለውን የተሃድሶ ስልጠና ወስደው 21152 እስረኞች በሁለት ዙር መለቀቃቸውን የኢትዮጵያ መንግስት በሀገር ውስጥ መገናኛ ብዙሃን አማካኝነት አስታውቋል። ጥር 25 2009 ዓ.ም የተፈቱት ከ11000 በላይ እስረኞችም በዚሁ በ21000 ውስጥ የሚካተቱ እስረኞች ናቸው። በዚህ ዕለት የተፈቱት ከኦሮሚያ ክልል ምዕራብ ሸዋ ዞን ሰንቀሌ ፖሊስ ማሰልጠኛ፣ ከደቡብ ክልል ከይርጋለም የተሃድሶ ማዕከልና ከጦላይ ማቆያ ማዕከል የተፈቱ ናቸው ተብሏል። ከምስራቅ ሐረርጌ የተለያዩ ከተሞች ተይዘው ታስረው የነበሩ ሁለት ሰዎችን አነጋግሬያለሁ። ስማቸው፣ አድራሻቸውና ትክክለኛ ድምጻቸው እንዳይተላለፍ አጥብቀው በጠየቁን መሰረት ማንነታቸውን ደብቀን ስለ ቆይታቸው አነጋግረናቸዋል። መጀመሪያ አስተያየት ለመስጠት ፈቃደኛ ለሆኑት እድሜያቸው 45 ዓመት እንደሆነ ለነገሩኝ ግለሰብ እንዴት እንደታሰሩ ጠይቄያቸው ነበር።
እንደዚህ ዝም ብለው ሰበተው ተቆማ ነው የታሰርኩት። ምን እንዳጠፋሁት ለራሴ ማለት ታሰርኩኝ። እዚህ ታሰርኩ በኋላ ለምንድን ነው የታሰርኩት ሲባል በቃ ታስረሃል፣ ሰው ነው የጠቆመው፣ እስከምናጠራ ቁጭ በል ተብዬ ነው። ሁለቴ ወር እዚህ ፖሊስ ጣቢያ ውስጥ ነው የቆየሁት። ዛሬ ትለቀቃላችሁ፣ ነገ ትለቀቃላችሁ። በመጨረሻ ላይ በቃ መውጣቱ ተቀርቶ ሌሊቱ ማታ ውለን ማታ በሁለት ሰዓት መኪና መጥቶ በቃ እዛ ወሰዱን ማለት ነው። ወደዛ ወደ ጦላ የት እንደምንወስዱ እንኳን ሳናውቅ እዛ ከገባን በኋላ ነው ያወቅነው።
እኚህን ግለሰብ ጦላይ ከተወሰዳችሁ በኋላ የጦላይ ቆይታችሁ ምን ይመስል ነበር አልኳቸው።
ከቀኑ በስድስት ሰዓት ነው የገባ ነው። ስንገባ እዛ ዳቦ አንዳንድ ዳቦ እና አንዳንድ ጠለስ ውሃ ሰጡን። ያንድን በቃ ከዛ አደር ነው ስናድር ጠዋት አንዳንድ ዳቦ እና ተመልሶ አንዳንድ ሻይ ሰጡን። ከዛ እኛ ብትር ምናምንም ይኖራል አሉ። ከዛ በፊት ምንም ያ እንደሌለ ብቻ ተረዳን። ስናድር በሰላም ስናድር በቃ ስጋታችን እየለቀቀን ሄደ። ከዛ ቀን ስንደርስ የሆነ ሽሮ ነገር ተሰርቶልን ሮስሎ ዳቦና ሽሮ ተሰጠን በላን። በቃ በቀን በሶስት ጊዜ በቃ ሁለት እና አንዳንድ ዳቦ እየተሰጠን እዛ 43 ቀን የቆየ ነው ማለት ነው። ግን ጥፋት ያለባቸው ሰዎች ተብሎ ከኛ ውስጥ ተለቅሞ ወደ 18 ሰው ወደ ማዕከላዊ የወሰዱ ሰዎች አሉ። እኛ ስፖርት ብቻ ነው የሚያሰሩን። ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ ከእግራችን ጫማ አውልቁ ተብለን አውኮብኮቡ በማኮብኮብ ማለት ነው እያንኮበኮቡን። ማኮብኮብ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን እየዘለለን ስፖርት መልክ ማለት ነው። በቃ ቅጣት ለቅጣት ተብለን መጀመሪያ እንደገባን ጫማ አውልቀን ነበረ። አውልቀን ነው ስፖርት የምንሰራ። ሁለት ቀን እንደዛ አረጉንና ከዛ በኋላ ሁለተኛው ቀን ጫማ ሊበሱ ተባል። ያንን ስፖርት ጫማ ለብሰን የሰራ ነው ምክንያቱም እዛ የጦር ካምፕ ስለሆነ የተለያየ ብረት ነገሮች አሉ፣ ምስማር፣ ጥይት፣ ሬሳ፣ ብረቱ የተለያየ ብረት ነው ያለው።
እስረኞቹ በዚህ ሁኔታ ከተቀጡ በኋላ የተሃድሶ ስልጠና የሚል መጠሪያ በመንግስት የተሰጠው የርዕዮተ ዓለም ትምህርት እንደተሰጣቸው ይናገራሉ። ትምህርቱ ለኢህአዴግ አስተሳሰብ በጣም የወገነ ነበርም ይላሉ። የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እነዚህ እስረኞች ከመለቀቃቸው አንድ ቀን አስቀድሞ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሰልጣኞቹ የተሻለ ግንዛቤ ሊወስዱበት የሚችሉበት ሁኔታ ተፈጥሯል ብለው ነበር።
ህገ መንግስቱና ህገ መንግስታዊ ስርዓቱ ላይ ያላቸው ግንዛቤ እንዲዳበር ተደርጓል። አገራችን አጠቃላይ እስካሁን የነበረችበት ሂደትና ቀጣይ እስከ ሀገራችን ምንድን ነው የሚጠበቀው የሚለውን አጠቃላይ አቅጣጫዎችም ጭምር በቂ ግንዛቤ እንዲይዙ የተደረገበት ሁኔታ አለ። በስልጠና ሂደት ላይ የተሻለ ግንዛቤ የፈጠሩና የተሻለ አመለካከት ይዘው የተገኙ መሆኑን በራሳቸውም ጭምር የገለጹበት ሁኔታ አለ።
በዚሁ በጦላይ እስር ቤት ታስሮ የነበረና የተለቀቀ የዩኒቨርሲቲ ተማሪ የነበረ ወጣት ስለ ጦላይ ቆይታው ሲናገር እርሱ በታሰረበት ክፍል 100 ሰዎች እንደነበሩ ይናገራል።
አዛውንቶች ከ15 በላይ ይሆናሉ። አዛውንቶች እና እነሱም እንደኛው ነው የሚቀጡት። ቅጣቱ በጣም እንዲህ ተኝተን እንደምንሄድ ነው ቅጣት የሚሰጠን። ተኝተን ድንጋይ ውስጥ እንሄዳለን። በእግር ነው ሽንት ቤት የምንሄደው። በእግር ነው ከሽንት ቤት የምንመጣው። ያው እንግዲህ ተያይዘን ነው በ103 ተያይዘን ወደ ቤት እንሄዳለን። በ103 ተያይዘን ወደ ቤት እንሄዳለን። በ103 ተያይዘን ሽንት ቤት እንሄዳለን። ያው እጅ በእጅ ማለት ነው። 4x4 ይባላልና እጅ ለእጅ 4x4 እንያያዛለን። ከዛን 103 እንደዛ በ4x4 ተያይዘ ነው ሽንት ቤት የምንሄደው። ሽንት ቤት በጣም ያው በአይን ራስ ማየት በጣም የሚረብር ነው። ያለው በአይን ራሱ ለማየት ለመጠቀም ከሆነ በአይን ራሱ ለማየት በጣም ነው የሚደብረው። ያው እንግዲህ ግዴታ ስለሆነ እንጠቀማለን። በጣም ነው በቃ ሽንት ቤት አይባልም ያ ነገር ማለት ነው። ዝም ብሎ ተቆፍሮ በሆነ ሸራ ነው ተዘጋው። ያው እንግዲህ መጠቀም ግዴታ ስለሆነ እንጠቀማለን። እዛ ገብተሽ ተመልሰሽ ምግብ አትበላም ነገር
ስለ ጦላይ ቆይታቸው ያደረግነው ቆይታ አላበቃም። በዚህ ቆይታቸው መንግስት የተሃድሶ ስልጠና መውሰዳቸውን ገልጿል። ስልጠናው ምን ነበር? ጠይቄያቸዋለሁ። መንግስትስ ስለ ስልጠናው ምን ብሏል? በዚህ ዘገባ ውስጥ ተካቷል። ቀጣዩን በነገ ምሽት ፕሮግራም ይዤ እመለሳለሁ።